ይህ የአሜሪካ ድምፅ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መጋቢት 18 2014 ዓ.ም ዝግጅታችን ጀመረ።
ይህን የሚገልጽ ውጤት አልመጣልኝም። ለምን? ያው ከአስተራረሙ ችግር ስላለ የአይነሱራን ምን ተብሎ ነበር መምጣት ያለበት ወይም ውጤት የመለቀቅ ያለበት ብላይንድ ተብሎ ነበረ። ፎርም አለቻት ብላይንድና ነን ብላይንድ ምትል ብላይንድ ተብሎ መለቀቅ ሲገባው ነገር ግን ኖርማል ተብሎ የተለቀቀው።
በወጣቶችና በትምህርት ጉዳይ ላይ ትኩረት ያደረጉ በርከት ያሉ ቅንብሮችን ይዘናል።
አራትና አምስት ሰው ብቻ ወደ ዩኒቨርሲቲ የሚያልፍበት ጊዜ ነበር። ያም ቢሆን የሂሳብ ትምህርት ጥሩ ውጤታማ ሰው ብዙ አልነበረም። ነገር ግን መምህር አቤል በመጣበት ጊዜ በጣም እያዋዛ በተገኘበት ቦታ ሁሉ ሂሳብን በደንብ እየገለጸ ተማሪ እንዲወደው ያደርግ ነበርና በዛ የተነሳ እንግዲህ የተለያዩ ባቾችን ብንሆን በጣም እንወደው።
እኚህ ደግሞ ከነዚያ ልጆች አንዱ አቶ ሌሊሳ ማኑኤል ናቸው። አብራችሁን ሁኑና ትሰሟቸዋላችሁ። ሌሎችም ዘገባዎች አሉ። ዝግጅቶቻችንን ዌብሳይታችንም ላይ በቀጥታ ማዳመጥ ትችላላችሁ። amharic.voanews.com ብላችሁ ግቡ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮቻችን፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። በኒጀር ደቡባዊ ምዕራብ ግዛት በቡርኪና ፋሶ ድንበር አቅራቢያ ጂሃዲስቶች ባደረሱት ጥቃት 6 ወታደሮች መገደላቸውን የአገሪቱ መከላከያ ሚኒስቴር ትናንት ቅዳሜ አስታውቋል። ባለፈው ሐሙስ የተፈጸመው ጥቃት በ10 ቀናት ውስጥ ሁለተኛ መሆኑም ተገልጿል። አደጋው የደረሰው እንደ አውሮፓ አቆጣጠር ከ2017 ጀምሮ ከአልቃይዳ ጋር ግንኙነት ያላቸው ጂሃዲስቶች በሚንቀሳቀሱበት የቡርኪና ፋሶ የማሊና የኒጀር ድንበርን በሚሸፍነው አካባቢ መሆኑም ተመልክቷል። ባለፈው ሳምንት ጂሃዲስቶቹ በተመሳሳይ ስፍራ በአንድ የህዝብ ማመላለሻ አውቶቡስ ላይ ባደረሱት ጥቃት 21 ሰላማዊ ሰዎችን መግደላቸው ተነግሯል። የኒጀር ፕሬዝደንት ሞሐመድ ባዙም ሰላም ለማውረድ በሚቻልበት ሁኔታ ከጂሃዲስቶች ጋር ለመነጋገር አዲስ የተነሳሽነት ጥረት መጀመሩን አስታውቋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዥ ትናንት ቅዳሜ በሰጡት መግለጫ በየመን ሁቲ አማጽያንና የሳውዲ አረቢያ መር ጦር መካከል የሚደረገውን የጥቃት ልውውጥ በማውገዝ እንዲቆም አሳስበዋል። አማጽያኑ በጅዳ አቅራቢያ በሳውዲ የነዳጅ ማምረቻ ተቋማት ላይ ባለፈው አርብ ጥቃት አድርሰዋል። በሳውዲ አረቢያ የሚመራው የጥምረት ጦርም በየመን ዋና ከተማ ሰነአና የሰብአዊ እርዳታ አቅርቦት መግቢያ በሆነችው በሆዲዳ የወደብ ከተማ ባለፈው ቅዳሜ የአውሮፕላን ድብደባ አካሂዷል። የተባበሩት መንግስታት ድርጅት እንዳስታወቀው በድብደባው 8 ሰላማዊ ሰዎች ተገድለዋል። ትናንት ቅዳሜ የአውሮፓ ጉዟቸውን ያጠናቀቁት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በፖላንድ ከተማ ዋርሶ ባሰሙት ንግግራቸው የሩሲያው ፕሬዚደንት ቭላድሚር ፑቲን በስልጣን ሊቆዩ አይችሉም ብለው ተናገሩ። ባይደን በሩሲያ አንዲትም ስንዝር የኔቶ አባላትን ግዛት እንደማያስነኩ ቃል ገብተዋል። የኔቶ አባል አገራትን ግዛትና ድንበር ለማስጠበቅ በስምምነት አንቀጽ 5 መሰረት የገባ ነው የተቀደሰ ቃል ኪዳንና ግዴታ አለብን ያሉት ባይደን ፑቲን ከዚያች የኔቶ አገራት ድንበር አንዲት ስንዝር አልፋለው ብለው እንዳያስቡ በመግለጽ አስጠንቅቀዋል። ዩክሬናውያን አገራቸውን ለማዳን ዴሞክራሲያቸውንና ነጻነታቸውን ለማስጠበቅ እየተፋለሙ ነው ሲሉም ተናግረዋል። ባይደን ዩክሬናውያን በጀግንነት እየመከቱ ካሉት ውስጥ ትልቁን ስፍራ የሚይዘው የሁሉም ሰዎች መሰረታዊ መርህ የሆነውን ዲሞክራሲን ነው ብለዋል። ዋይት ሀውስ ፕሬዚደንት ባይደን ፑቲን በስልጣን አይቆይም ሲሉ የአገዛዝ ለውጥ እናደርጋለን ማለታቸው አለመሆኑን ገልጿል። ክሬምሊን የባይደንን ንግግር አስመልክቶ በሰጠው መግለጫ መሪውን መምረጥ ያለበት የሩሲያ ህዝብ ነው ብለዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የኢራን የኒውክለር ስምምነት ተግባራዊ ስለመሆኑ እርግጠኛ አለመሆናቸውን የዩናይትድ ስቴትስ የኢራን ልዩ መልእክተኛ ሮበርት ማሊ ዛሬ እሁድ በሰጡት መግለጫ ተናገሩ። ማሊ በዶሃ ዓለም አቀፍ ኮንፈረንስ ላይ ሲናገሩ ከጥቂት ወራት በፊት ስምምነቱን ለመቋጨት በጣም የተቃረብን መስሎኝ ነበር፣ አሁን ግን ብዙም እምነት የለኝም ብለዋል። የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ ከፍተኛ አማካሪ ከማል ካሃዛሪ ኮንፈረንሱ ላይ ሲናገሩ ስምምነቱ በቅርቡ እልባት ማግኘቱ የማይቀር መሆኑን ገልጸው ይሁን እንጂ በዩናይትድ ስቴትስ የፖለቲካ ፈቃደኝነት የሚወሰን ነው ብለዋል። በዓለም አያላን አገሮችና ኢራን መካከል ለ11 ወራት በቪየና ሲካሄድ የቆየው ስምምነት አለመሳካቱ በመካከለኛው ምስራቅ ውጥረትን ሊያባብስ እንደሚችል ተመልክቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በእስራኤል አረብ አገሮች ጉባኤ ላይ ለመገኘት ዛሬ እሁድ ወደ መካከለኛው ምስራቅ አቅንተዋል። ብሊንከን በቆይታቸው የዩክሬን ጉዳይ እንደተጠበቀ ሆኖ በእስራኤል አረብ አገራት ግንኙነትና በኢራን የኒውክሌር ስምምነት ጉዳይ በመካከለኛው ምስራቅ ከሚገኙ አጋሮቻቸው ጋር ይነጋገራሉ ተብሎ ይጠበቃል። ብሊንከን በመካከለኛው ምስራቅና ሰሜን አፍሪካ እንደ አውሮፓ አቆጣጠር መጋቢት 30 ድረስ በሚኖራቸው ቆይታ ከእስራኤል ጠቅላይ ሚኒስትር ናፍታሊ ቤነት እና ከውጭ ጉዳይ ሚኒስትሩ ያሪ ላፕቲም ጋር ተገናኝተው እንደሚነጋገሩ ተመልክቷል። በዌስት ባንክ ጉብኝታቸው ከፍልስጤም መሪ ሙሐመድ አባስ ጋር በራማላ የሚገናኙት ብሊንከን በሰሜን አፍሪካ ሞሮኮና አልጄሪያን እንደሚጎበኙም ተገልጿል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ትላንት ቅዳሜ በዶሃ ዓለም አቀፍ ጉባኤ ላይ ባሰሙት ያልተጠበቀ የቪዲዮ ንግግራቸው ነዳጅ አምራች አገሮችና ሌሎች አገሮች የሩሲያን የኃይል አቅርቦት የሚተካ ተጨማሪ ምርት እንዲያቀርቡ አሳስበዋል። እንደ አውሮፓ አቆጣጠር ከየካቲት 24 ጀምሮ በተለያዩ የዓለም ክፍል ተማጽኗቸውን ሲያሰሙ የቆዩት ዘለንስኪ በዶሃ ንግግራቸው ሩሲያ በማሪዮፖል የምታደርሰውን ውድመት ሩሲያና ሶሪያ በሶሪያው ጦርነት አሌፖ ላይ ካደረሱት ውድመት ጋር አመሳስለውታል። ዘለንስኪ በንግግራቸው ወደቦቻችንን እያወደሙ ነው፣ ከዩክሬን ምንም ነገር አይላክም ማለት በመላው ዓለም ለሚገኙ አገሮች ትልቅ አደጋ ነው ብለዋል። ከዩክሬን የሚላከው ስንዴ በመካከለኛው ምስራቅ እንደ ግብጽ ባሉ አገሮች ላይ ከወዲሁ ከፍተኛ ችግር እያስከተለ መሆኑ ተመልክቷል። ዘለንስኪ በተለይም በዓለም ላይ የተፈጥሮ ጋዝ በማምረት ቀዳሚነት የያዘችው ኳታርን ጨምሮ አገሮች ምርቶቻቸውን ከፍ በማድረግ የሩሲያን ተጽዕኖ እንዲገቱ አሳስበዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የእሁድ መጋቢት 18 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ከአየር ሞገዶች አድራሻችን በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ ልታዳምጡን ትችላላችሁ። ወደ ቀዳሚው ዝግጅት እንውሰዳችሁ። በዘንድሮ የ12ኛ ክፍል መልቀቂያ ብሔራዊ ፈተና አስተራረምና የዩኒቨርሲቲ መግቢያ ውጤት የአካል ጉዳተኛ ተማሪዎች ተጎጂ መሆናቸውን የአማራ ክልል የአካል ጉዳተኞች ማኅበራት ፌዴሬሽን አስታውቋል። በተለይ አይነ ስውራንና መስማት የተሳናቸው ተፈታኞች ዝቅተኛ ውጤት ማምጣታቸውን የጠቆመው ፌዴሬሽን በጦርነቱ ምክንያት በቂ ዝግጅት አለማድረጋቸውንና ፈተናውን ሲወስዱም በተረጋጋ የሥነ ልቦና ሁኔታ ውስጥ ሆነው እንዳልነበረ ይናገራል። የዩኒቨርሲቲ መግቢያ ውጤቱ ይህን ግምት ውስጥ ያላስገባ በመሆኑ በተፈታኞች ሞራል ላይ አሉታዊ ተጽዕኖ ማሳደሩን የፌዴሬሽኑ ፕሬዝዳንት ፍሬሰላም ዘገየ ገልጸዋል። በሌላ በኩል አስተራረሙና የውጤት አሰጣጡ ደረጃውን አልጠበቀም፣ ስህተትም አለበት የሚሉ ደሴ ውስጥ የሚኖሩ አይነ ስውራን ተፈታኞች ውጤቱን እንደማይቀበሉት አስታውቀዋል። መስፍን አራጌ ዝርዝሩን ይዟል።
ከእርማትና ከዩኒቨርሲቲ መግቢያ መቁረጫ ነጥብ ችግር ጋር ተያይዞ ሰሞንኛ የመነጋገሪያ ርዕስ የሆነው የ12ኛ ክፍል መልቀቂያ ብሔራዊ ፈተና ከሌላ ወገንም ሌላ ስሞታ እያስተናገደ ነው። ከአካል ጉዳተኞች ከደቡብ ወሎ መካነ ሰላም ወረዳ መጥቶ ደሴ ከተማ የሚኖረውና መስጊድ አካባቢ በሚመጡ ምዕመናን ድጋፍ ተምሮ እዚህ መድረሱን የሚናገረው አይነ ስውርን ሬሳ አህመድ ያልጠበቀውና ለልመና ወደ ጎዳና እንዲወጣ የሚያስገድደው ውጤት ማስመዝገቡን ተናግረዋል።
ውጤት አልመጣልኝም። ለምን? ያው ካስተራረሙ ችግር ስላለ የነሱራን ምን ተብሎ ነበር መምጣት ያለበት ወይ ውጤት የመለቀቅ ያለበት ብላይንድ ተብሎ ነበረ። ፎርም አለቻት ብላይንድና ነን ብላይንድ ምትል ብላይንድ ተብሎ መለቀቅ ሲገባው ነገር ግን ኖርማል ተብሎ የተለቀቀው። ይሄ ማለት ደግሞ ለእኛ ምንድነው ችግሩ? ኖርማል ከተባለ ይህ እናንተ ውጤት በአንድ እኩል ነው የሚታየው። አየው ማየት ከሚችል ዝጋ እንዴት ዛርገ አወዳድሩ። አሁን ጥለውኛል ማለፊ እዛ ላይ ነው። ውጤቱ ዘታች ነው።
ፈተናው በሁለት ዙር የተካሄደ ሲሆን በመጀመሪያው ዙር የተፈተኑ አይነ ስውራን ወደ ዩኒቨርሲቲ መግቢያ የተቆረጠላቸው ነጥብ 200 ሲሆን ሁለተኛ ዙሮች ደግሞ 250 በመጀመሪያ ዙር የተፈተኑ መስማት ለተሳናቸው የዩኒቨርሲቲ መግቢያ 250 ሲሆን ሁለተኛው ዙር ደግሞ 300 ነው። በአማራ ክልል አይነ ስውራን ማህበር የደሴ ቅርንጫፍ ምክትል ሰብሳቢ ዘካሪያስ መንግስቱ አካል ጉዳተኛ የሆነ ወይም ያልሆነ የሚለው መስፈሪያ በአግባቡ ጥቅም ላይ አለመዋሉን ያረጋግጣሉ።
አይነ ስውር ለመሆናቸው ሆስፒታል ገብተው ሜዲካል አያይዘው ትምህርት ቤት ደብዳቤ አብሮ አያይዘው ልኳል። መጀመሪያ ገና ውጤቱ ሳይመጣ ያንን ግን በደንብ አላየሁት ይመስለኛል ትኩረት ሳይሰጡት ኖርማል ብለው ለቀቁት። ኖርማል ተብሎ ከተለቀቀ አንደኛ ውጤቱ እንደ ኖርማሎች ነው የሚታየው፣ አፈርማቲቭ አይታይላቸውም ማለት ነው ኖርማል ስለተባለ። ሁለተኛ በዛው አጋጣሚ ይጨምራል ዩኒቨርሲቲ እንኳን ብገባ ለአንተ የሚሰጥህ መደብ እና ለኖርማል የሚሰጠው መደብ ይለያያል። አካል ጉዳተኛ የራሱን የቻለ እዛ ውስጥም አፈርማቲቭ አለው ዩኒቨርሲቲ ውስጥ በጀት የሳሙና የምናምን ሊታሰብልህ ይችላል፣ የማንበቢያ ሳንቲም ሊታሰብልህ ይችላል። እና ብዙ ጫናዎች አሉት። ይህንንም ወዲያውኑ በደብዳቤ ያሳውቀናል ኖርማል ተብሎባቸዋል እና ይስተካከልላቸው ላይ እንዲህ ነው መባል ያለበት። የተማሩት በአይነ ስውራን ነው፣ ስልጠና የወሰዱት በአይነ ስውራን ነው፣ ሲማሩም የነበሩት ትምህርን የፈተናቸው ጥያቄውን መምህር ያነብላል፣ አንተ መልሱን ትመልሳለህ። በመምህር ትከሻ የተንተራሰ ነው የኛ መልስ እና ኖርማል ለምን ተባለባቸው ብለን ጥያቄ አቅርበናል። ያልን እንደሆን እስካሁን ድረስ ድረገጹን ገብተህ ብታየው አሁንም ኖርማል ነው የሚል
ኖርማል መባሉ መግቢያችሁን አልከለከለውም የሚሉ መከራከሪያዎች አሉ። ለምን 250 የሆነው ያው ለአይነ ስውር ስለሆነ ነው የሚለው ስላለ ኖርማል መባሉና አለመባሉ ምን ፋይዳ አለው?
ምን መሰለህ አይነ ስውራን መፈተኑን ብቻ ስለሚያውቁ በቲዎሪ ለአይነ ስውራን በሁለተኛ ዙር የተፈተኑት 250 ማለት ያሉ እንጂ ካርዴ ላይ ወይም ከአንተ ውጤት ላይ ብላይ እንዲካላለ ዩኒቨርሲቲ አይቀበልም። ለምሳሌ ወሎ ዩኒቨርሲቲ አንዱን አይነ ስውር ቢመድበው የሚለው ውጤቱ ኖርማል በሚለው ነው የታረመለት። በቀጥታ የተመደበበት ምድብ ይዞ ቢሄድ አይነ ስውር መሆኑን ካላወቀ ብላይንድ በሚለው ካላወቀ ዩኒቨርሲቲ ላይቀበለው ይችላል።
በትምህርት ቆይታ ውጤታማ ከሚባሉት ተማሪዎች ተርታ እንደሚመደብ የሚናገረውን ሬስ አስረኛ ክፍል ላይ በወሰደው ፈተና የተሻለ ውጤት አስመዝግቦ ማለፉን ጠቅሶ በ12ኛ ክፍል ብሔራዊ መልቀቂያ ፈተናው ግን አይነ ስውራንን የማይመለከት እርማት ተከናውኗል ባይ ነው።
አፕቲቱድ የሚባል ትምህርት አለ። እሱ 35 ጥያቄ ለእኛ አብሮ የምንፈተነው አለ። ነገር ግን 25 ጥያቄ ለብቻ ለኖርማል ተማሪዎች የሚፈተኑት ነው። እሱ ተደምሮ ታይቶብናል ነው እኛ አሁን ጥያቄያችን። እንደገና ደግሞ ጂኦግራፊ የሚባለው ትምህርት አለ። ኳልኩሌሽን አሉ እኛ የማንፈተናቸው እና ለእኛ ደግሞ ማተካከያ የሚመጡ ጥያቄዎች አሉ። እነሱ አብሮ ታርመውብናል። እነሱ አብሮ ታይተዋል። እርግጥ እኔ የታረመ ለማለት አስደፍረኝም፣ ግን እንዲያው ቢታረምም እንኳ አይነ ስውሮች እንደዚያ አድርጎ ተደምሮ ታይቶብናል ነው።
ማስቲካና የሞባይል ካርድ በማዞር ህይወቴን ለመለወጥ እየደከምኩለት ትምህርት በውጤት አለመታጀቡ አሳዝኖኛል የሚለውና በደሴ ከተማ ነዋሪ የሆነው አይነ ስውር በጸሃ ደመ ደግሞ በተለይ መንግስት ለአካል ጉዳተኞች እሰጣለሁ ሲለው የነበረው ልዩ ድጋፍ በተግባር አለመታየቱን ገልጿል።
ሆቴ የሁለተኛ ደረጃ ትምህርት ቤት የተፈተንኩት ውጤቱ በጣም አስደንጋጭ ነው። 202 ነው የመጣው። አሁን ያየሁት በ200 አልፎ ያውቃሉ። ከ600 ውጤት በ210 አልፎ ያውቃሉ። ዛሬ ግን ሰቅሏል። አሁን የሰቀለበትን ምክንያት አናውቅም። እኛም ለአይነ ስውራን ልዩ የሆነ ድጋፍ እናደርጋለን እያለ በሚዲያና በተለያየ መስሪያ ቤት ይወራ ነበር፣ ግን ወሬ ብቻ ሆነን የቀረው።
እንደ አስተያየት ሰጪው የዩኒቨርሲቲ መግቢያ መቁረጫ ውጤቱ ያሳለፉትንና ያሉበትን የስነ ልቦና ጫና ግምት ውስጥ ያስገባ አይደለም። የትምህርት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ ከቀናት በፊት የአሜሪካ ድምፅ ላቀረበላቸው ጥያቄ ሲመለሱ በጦርነትና በተለያዩ የሰላም እጦት ምክንያት ፈተና ሳይወስዱ ቆይተው በሁለተኛው ዙር እንዲወስዱ የተደረጉት ተማሪዎች ከመጀመሪያዎቹ ተፈታኞች የተሻለ ውጤት ማስመዝገባቸውን ተናግረው ነበር። ይህን የሚኒስትር ዴታውን መግለጫ በአማራ ክልል አይነ ስውራን ማህበር የደሴ ቅርንጫፍ ምክትል ሰብሳቢ የተቃወሙት አካል ጉዳተኞች በጦርነቱ የተደራረበ ችግር ተጋፍጠዋል በማለት ነበር።
እኛ ከተማ ውስጥ 10 አይነ ስውራን የተፈተነው 3 ብቻ ናቸው ውጤት ያመጡት ወደ ዩኒቨርሲቲ እንዲገቡ የተደረገው 7ቱ ውጤት አጥተዋል። የእኛ ቅሬታ አንደኛ በሁለተኛ ዙር የተፈተኑ አይነ ስውራን ተማሪዎች በጦርነቱ ውስጥ የቆዩ ናቸው፣ አላነበቡም፣ በስነ ልቦና አልተዘጋጁም። የተለየ ሳይደረግላቸው ቶሪያ ምናምን ሳይሰጣቸው በቀጥታ በረሃ ለበረሃ ነፍሳቸውን ለማዳን ስለከረሙ እንዲያውም ዘንድሮ መፈተን የለባቸው ነበር። ከተፈተኑ እንኳ ቢያንስ ውጤቱ መቀነስ ነበረበት። ስለዚህ ቅሬታችን ይሰማልን፣ ትክክል አይደለም፣ ፈተና ኤጀንሲ እንደ አዲስ ውጤት ማየት አለበት፣ ካለበለዚያ ማለፊያውን ያስተካክል የሚል ቅሬታ ነበረን። ነገር ግን መፍትሄ አላመጣም።
ወጣት እንድሪስ በሌላ በኩል መፈተን የማይገባቸውን ጭምር መፈተናቸውን ያመለክታል።
ትምህርቱን በምንከታተልበት ሰዓት ትምህርት ሚኒስቴር ምን ይልክ ነበረ? አንዳንድ ደብዳቤዎች ይልክ ነበር ለትምህርት ቤቶች። አሁን ጂኦግራፊ ትምህርት ላይ ብታይ ጂኦሎጂካል ኢቨንት ይባላል መሬት ክስተቶች የሚባል ስለ እነሱ ርዕሱን እለፉት ተብሎ ተልኮ ነበር። ነገር ግን ጥያቄ ላውቶታል። አስበው ተማሪ አዘናግቶ ማውጣት ማለት ነው። ይህ ማታለል ነው በተማሪዎች ላይ። እንደገና ደግሞ ሂስትሪ ላይ ስትሄድ ሜዲቫል ኢሮፕ የሚላለ ኒትፎር አካባቢ ላይ እሱን ራሱ ዝለሉት ተብሎ ደብዳቤ ተልኮ ነበር በየ ትምህርት ቤት
ዘመን አውሮፓ።
አዎ፣ ነገር ግን ጥያቄ ላይ ሶስት አራት ጥያቄ ተወቶለታል። ይሄ ተማሪ ይህን እለፉት ተብሎ ተነገረው። ትኩረት የሚሰጥበት ርዕስ ዘሎ በሌላ ትኩረት አድርጎ እንደገና ትኩረት አልሰጠበት ለጥያቄ አውቶ መፈተን ማለት የራሱ በተማሪ ህይወት ላይ መጫወት ማለት ነው።
የአማራ ክልል አካል ጉዳተኞች ፌዴሬሽን ፕሬዚዳንት ፍሬ ሰላም ዘገዬ ውስብስቡ የአካል ጉዳተኞች ችግር በውስብስብ ያስተራረምና ውጤት የውጤት አሰጣት ችግር ተባብሷል ብለዋል።
እንደሚታወሰው እንግዲህ 2012 ላይ ኮቪድ ነበር እንደ ሀገር በትግራይ አይነ ስውራን ከእነሱ ጋር የተጣጣመ የትምህርት ቁሳቁስ ስለማይቀርብ የግድ የሰው ድጋፍን ይጠይቃሉና በዛን ጊዜ ደግሞ የሰው ንክኪ በራሱ ክልክል ስለነበረ ተማሪዎች የሚያንብላቸው አካል በወቅቱ አልነበረም። ሁለተኛው ላይ ደግሞ 2013 ላይ ይሄ በክልላችን የነበረው ጦርነት የተነሳ የአብዛኙ ጊዜ የትምህርት ጊዜ የባከነበት ጊዜ ነው። እንግዲህ አይነ ስውራን ደግሞ ከተማሪዎች ጋር ካልተገናኙ በቂ የሆነ የትምህርት ቁሳቁስ ስለሌለ መጽሐፎችን ሪፈር ማድረግ የማይችሉበት ጊዜ አልፏል። እንግዲህ
ፕሬዚዳንቱ በተለይ ለአይነ ስውራን ምቹ የሆነውና የተሻለ ውጤት ያመጡበታል የተባለው የሲቪክስ ትምህርት ፈተና ጋሽጓል ተብሎ ውድቅ መደረጉ የአይነ ስውራን ተፈታኞችን ውጤት እንዲቀንስ ያደረገ ሌላው ምክንያት መሆኑን ሳይጠቅሱ አላለፉም።
የመጀመሪያው ዙር ተፈታኞች ላይ ሲቪክስ አልተያዘም። ለሁሉም ተማሪዎች ውጤቱ ጋሽጓል በሚባል ውጤቱ አልተያዘም። አይነ ስውራን ሲቪክስ በደንብ የሚሰሩትን የሚጠበቅና ውጤት የምንጠብቅበት ሁላችን አይነ ስውራን የሆኑ ሰዎች ልክ ውጤት ወጥቷልና ውጤት ጋሽጓል በሚል የተነሳ አይነ ስውራንም የዛ ሰለባ ሆነዋል። እነሱ የሚመለከታቸውም እነሱ ለብቻ ታይቶ ሲቪክስም አብሮ ለእነሱ መደመር ነበረበት።
ቪኦኤ ከአካል ጉዳተኞቹ ጋር ተያይዞ በሚነሳው የአስተራረም ቅሬታ አገር አቀፍ የትምህርት ምዘናና የፈተናዎች ኤጀንሲን ምላሽ ለማግኘት ጥረት እያደረገ ሲሆን ከቀናት በፊት አስተያየታቸውን የሰጡት የኤጀንሲው ምክትል ዋና ዳይሬክተር ተፈራ ፈይሳ ይሄን ብለው ነበር።
አንድ ተማሪ በሁለት እንትን ታርሞለታል።
በሁለት ምን ማለት ነው?
በሁለት ማለት በመጀመሪያውም ዙር በአንደኛውም ዙር፣ ምክንያቱም እዛው ዝርዝሩ እዛው ውስጥ ስላለ ማለት ነው። ስለዚህ መታረም የነበረበት በአንደኛው ዙር ነው። አንደኛ ዙር ተፈትኖ ከሆነ ሌላው ተማሪ ደግሞ በሁለተኛ ዙር ሲፈተን በሁለተኛ ዙር ይታረምለታል። በሁለቱ ልታረምለት አይገባም፣ መርክ ሊመዘገብለት አይገባም። ይቺ ቁጥሩ በጣም ትንሽ ናት። ይሄም ደግሞ ሁለት ዙር በመፈተናችን የተፈጠረ ክፍተት ነው። ይሄን እንግዲህ አንዳንዶቹ እንደ ትልቅ ስህተት ተደርጎ አጠቃላይ የእርማት ችግር አለበት ብሎ የሚያቀርቡት አለ። ይሄ ትክክል አይደለም። ይህንን በዚህ ደረጃ መወሰድ የለበትም።
አቶ ዘካርያስ ማስተካከያ እንዲደረግ ድምጻቸውን ለትምህርት ሚኒስቴርና ለፈተናዎች ኤጀንሲ ለማሰማት ጥረት ቢያደርጉም እስካሁን አጥጋቢ ምላሽ አለማግኘታቸውን ተናግረዋል። የመግቢያ ውጤቱ ላይ ቅሬታ የሚያነሱት የአማራ ክልል አካል ጉዳተኞች ፌዴሬሽን ፕሬዚዳንት በተጨማሪ የአካል ጉዳት የሌለባቸው ሴትና ወንድ ተማሪዎች እኩል የማይመዘኑበት ስርዓት ለአካል ጉዳተኞች አለመዘርጋቱን ያወሳሉ።
ጉዳት አልባ ለሆነ ተማሪዎች የሴት እና የወንድ ልዩነት አለው። እነዚህ ጉዳት አለ ሴት ተማሪዎች አፈርማቲናችን ያስፈልጋቸዋል ተብሎ ነው። ሴት የሆነ አካል ጉዳተኛ ስትሆነች ደግሞ
አካል ጉዳተኞችን በጾታ ተጠቃሚ ያለማድረጉ አሰራር በቅርብ ጊዜ የመጣ ለመሆኑን በማውሳት ወደፊት አሰራሩ ሊስተካከል ይገባል የሚሉ አስተያየት ሰጮችም አልጠፉም። በአጠቃላይ ፈተናውን ከወሰዱ አካል ጉዳተኞች ያለፉትንና የወደቁትን ተማሪዎች ለመግለጽ የመረጃ እጥረት እንዳለባቸው የሚናገሩት ፕሬዚዳንቱ አይነ ስውራን ብቻ ወደ 200 እንደሚጠጉ ጠቅሰዋል። ባህር ዳርን እንደ ማጣቀሻ ያቀረቡት ፕሬዚዳንቱ በከተማዋ የ12ኛ ክፍል መልቀቂያ ብሔራዊ ፈተና ከወሰዱ አይነ ስውራን ውስጥ የዩኒቨርሲቲ መግቢያ ያገኙት 15% ናቸው። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ዛሬ በይፋዊ የማህበራዊ ትስስር ገጹ እንዳስታወቀው በተለይ በሁለተኛው ዙር በተሰጠው ፈተና እርማት ላይ ስህተት ስለመፈጠሩ ከሀገር አቀፍ ፈተናዎች ኤጀንሲ ማረጋገጡን አስታውቋል። በጉዳዩ ላይ የትምህርት ሚኒስቴርና የፈተናዎች ኤጀንሲን መልስ ለማግኘት ጥረት እያደረግን ሲሆን እንደተሳካልን ይዘን እንቀርባለን። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ወደ ተከታዩ ቅንብር እንለፍ። ሀገርን በጠንካራ መሰረት ላይ የሚገነባ ህብረተሰብ ትምህርት ላይ ይበረታል። ለትምህርት የሚቆጥበው አንዳች ጥሪት የለም። በትምህርትና በእውቀት ላይ የጸናች ሀገር ራሷን ችላ የምትቆም ትውልዶቿ የለመለሙና በሌሎችም የተከበረች ለሌሎችም የምትተርፍ ነች። በሥነ ምግባርና በግብረ ገብነት በማስተዋልና በመተሳሰብ በመከባበርና በመፈቃቀር ላይ የቆመች ሀገር ከሕዝባዊና ማኅበራዊ እሴቶቿ ጋር ተሳስራ ኮረብታ ላይ እንደምትበራ ፋኖስ ወይም ማሾ ነች። ተስፋን የምትሰጥ ብርሃን የምትዘራ ሀገር ማለት እያንዳንዱ ሰው ነውና ለእንደዚህ አይነት ማለቂያ የሌለው ጎዳና መሪዎች፣ አጥቢያ ከዋክብት፣ የየማኅበረሰቡና የኅብረተሰብ ተምሳሌቶች የዚያ ጠንካራ መሠረት ኮረት፣ አሸዋና ሲሚንቶ ናቸው። መምህር አቤል ቡልቻና ተማሪዎቻቸው። የናኮር መልካ ዘገባ ነው፣ ይቀጥላል።
ከመምህር አቤል ቡልቻ የቀድሞ ተማሪዎች መካከል አቶ ለሊሳ ማኑኤል አንዱ ናቸው። በአሁኑ ጊዜ መንግሥታዊ ባልሆነ ድርጅት ውስጥ ሲሰሩ በተጨማሪም በአንድ የመንግስት መስሪያ ቤት የሚኒስትሮች አማካሪ ሆነው የሚያገለግላሉ። ለቀድሞ የሂሳብ ትምህርት መምህራቸው መኪና ለመግዛት ያነሳሳቸውን የመጀመሪያ ቅጽበት እንዲያስታውሳሉ።
ከመጀመሪያው ስንነሳ ብዙ ሰው ሂሳብ ትምህርት ላይ ያለው አመለካከት በጣም አስቸጋሪ ነበር። አብሶ እኛ በመንማርበት ጊዜ ከአንድ ሃይ ስኩል ውስጥ 4 እና 5 ሰው ብቻ ወደ ዩኒቨርሲቲ የሚያልፍበት ጊዜ ነበር። ያም ቢሆን የሂሳብ ትምህርት ጥሩ ውጤታማ ሰው ብዙ አልነበረም። ነገር ግን መምህር አቤል በመጣበት ጊዜ በጣም እያዋዛ በተገኘበት ቦታ ሁሉ ሂሳብን በደንብ እየገለጸ ተማሪ እንዲወደው ያደርግ ነበርና በዛ የተነሳ እንግዲህ የተለያዩ ባቾችን ብንሆን በጣም እንወደው። ስለዚህ ያ ፍቅር በልባችን ይያለ አንድ ጓደኛችን ብዙሃን የሚባል ልጅ ወደ ስራ ሲሄድ መምህር አቤል ታክሲ ወደ አዲስ አበባ ገብቷል አሁን የታክሲ ወረፋ ቆሞ ተሰልፎ ያየውና በጣም አዝኖ ይደውልልኛል። ያው እንደሚታወቀው በረጅም ሰልፎች አሉ። ያ መምህር ዛጋ ሲያየው ደውሎ ምን ማድረግ እንችላለን የሚለውን ሲጠይቅ እኛ ደግሞ እንግዲህ የድሮ የነቀምቴ ልጆች ህብረት የሚባልም አለንና በስፋት ይህን ማህበራዊ ሚዲያውን ለመረዳዳት እንጠቀምበታለን። ስለዚህ ምን ማድረግ አለብን የሚለው ላይ ሀሳብ መለዋወጥ ጀመርን። ስለዚህ ለምን መኪና አንገዛለትም ይቻላል እኮ ብለን በዛ ነው የተጠነሰሰው ሀሳቡ። ነገር ግን መምህር አቤል ከድሮ ጀምሮ በጣም ጠንቃቃ ተግባቢ ቢሆን በቃ ራሱን ቆጥቦ አስተካክሎ የሚኖር ሰው ስለሆነ ማህበራዊ ሚዲያ ላይ ይሄንን ሐሳብ ብናጋራ ይቀየመናል፣ ደውሎም ሊቆጣን ይችላል፣ አቁሙም ሊል ይችላል በሚል ትልቅ ከ14,000 አባል በላይ ባለው ማህበራዊ ሚዲያ ላይ ማጋራቱን ትተን ውስጥ ለውስጥ በጣም የምንቀራረብ 100 አካባቢ የምንሆን ሰዎች ብቻ ቴሌግራም ግሩፕ ላይ አንዳችን አንዳችንን እየጨመረን በዚህ ነው እንግዲህ ይህንን መኪና ወደ መግዛት ይሄድ ነው።
ይህንን በጎ ሀሳብም ለሌሎች 100 ለሚሆኑ ጓደኞቻቸውም ጭምር ያካፍሉና ያበለጽጉታል።
ሁሉም በአንድ ድምፅ የሚመልሰው ነገር በጣም አስገራሚና ተመሳሳይ ቴሌግራም ግሩፕ ላይ ነው የጻፍነው። አድ የተደረገ ሰው በሙሉ የሚመልሰው በጣም በደስታ እስካሁንም ቆይተናል የሚል ነበር መልሱና የተባለውን ገንዘብ ለማዋጣት የሳሳ ማንም ሰው አልነበረም። በደስታ ነበረ ሁሉም ሰው ወደ ማዋጣት የሄደው። አሁንም ያ ነገር ከተደረገና ከተገዛ በኋላ እንግዲህ ሚዲያዎች ላይ በአጋጣሚ እንዴት እንደሆነም ባናቅ ሚዲያዎች ላይ ወጣ። እናንተም አሁን እየጠየቃችሁን ነውና ከዛ ሲሰሙ ሌሎች ልጆች እኛ ምን አድርገን ነው ያልተነገረን፣ ይህንን መምህራችንን በጣም እንወደዋለን እያሉ ደጋግመው የሚደውሉ ሰዎች አሉ። ስልኩን ስጡን። እዛ ላይ ሲናገር መንጃ ፍቃድ አላወጣሁም ብሎ ነበር አንደኛው ልጅ። በቃ አሁን መንጃ ፍቃድ ደግሞ እኔ አወጣለታለሁ ስልኩን ስጠኝ ብሎ ወዲያው የደወለለት ሰው ነበር። እና በጣም ጥሩ መልሶች ነበሩ።
መምህር አቤል ቡልቻን ከሌሎች መምህራን ለይተው እንዲሸልሟቸው ያደረጋቸውን አቶ ለሊሳ ያብራራሉ።
እውነት ነው፣ ብዙ መምህራን ነበሩን። ኦልሞስት ሁሉንም መምህራኖቻችንን እንወዳቸው ነበር። በዛ እኛ በምንማርበት ጊዜ የአስተማሪና የተማሪ ግንኙነትም በጣም ጥንቃቄ የተሞላበት አስተማሪዎቻችንን ስናይ የምንሸሽበት ጊዜ ነበር እና ሁሉም መምህራኖቻችን መልካም ነበሩ። የመምህር አቤል ግን ትንሽ ለየት ይላል። አንደኛ ባገኘንበት ቦታ ሁሉ ጥያቄ እንድንጠይቀው ኢንከሬጅ ያደረገን ነበረ። ሁለተኛ ገንዘብ ትንሽ ብር እየተከፈለ በመኖሪያ ቤቱ ያስተምር ነበር እና በመኖሪያ ቤቱ የሚከፍሉ ልጆች እኔ ሁሌ የማድረሰው በጣም ትንሽ ሰው ነው የሚከፍለው። 5 ወይ 10 ሰው ላይሆን ይችላል የሚከፍለው። የሚማረው ሰው ግን ከትምህርት ሰዓት ውጭ ቢያንስ 50 እና 60 ሰው ቤቱን ሞልቶ ይማር ነበር። ስለዚህ አንዳንዶቹ መምህራኖቻችን ቤታቸው በሚያስተምሩበት ጊዜ ገንዘብ ያልከፈሉ ሰዎችን ስም እየጠሩ ያስወጡ ነበር። እንግዲህ በብዛት እኛ የምንኖርበት አካባቢ የመንግስት ሰራተኛ ልጆች ነን ብዙዎቻችን። አንዳንዴ የመክፈል አቅምም ላይኖር ይችላል። ስለዚህ መምህር አቤል ጋር ሲመጣ እንደዚህ አይነት ነገሮች የሉም። ሁለተኛ የከፈለና ያልከፈለ ተማሪ ተብሎ ሌላው ሰው ሌላው መምህር ተማሪዎችን በሚመልስበት ጊዜ መምህር አቤል ቤት ግን ያልከፈለው ተማሪ ቀድሞ ከደረሰ ወንበር ያገኛል። የከፈለው ተማሪ አርፍዶ ከመጣ ቆሞ ይማራል እንጂ ላልከፈለው ተማሪ ቅድሚያ መስጠት አልነበረም። ያንን ስታይ ፓሽኑ ገንዘብ አልነበረም እና በጣም ይታወቃል። በቃ ተማሪን ለማስተማር ነው። ስለዚህ መምህር አቤል ከመጣ በኋላ ነው ሀይ ስኩል ውስጥ የሂሳብ ትምህርት ተማሪዎች ኤ ማምጣት የተጀመረው። ከዛ በኋላ ይመስለኝ ከዛ በፊት እንትኑን አላውቅም።
ይሄ በጎ ተግባር ዛሬ ላሉት መምህራን፣ ዛሬ ላሉት ተማሪዎች ሊያቋድስ የሚችለው ቁም ነገር ይኖር ይሆን?
አዎ፣ እንግዲህ ያደረግናት ነገር በጣም ትንሽም ብትሆን ግን ጥሩ ማነሳሻ ይሆናል። መምህራን ለተማሪዎቻቸው ጥሩ ቅርበት ከኖራቸው፣ ለተማሪዎቻቸው መስጠት የሚገባቸው ነገር ከሰጡ፣ ተማሪዎችም ቢያንስ የሆነ ነገር ማድረግ ቢያቀታቸው እንኳን ልባቸው ውስጥ ጥሩ ቦታ ኖሯቸው ይቀጥላሉ ለመምህራኖቻቸው እና ስለዚህ ተማሪዎችም አሁን መልካም ለሆኑላቸው አስተማሪዎች ከነዚህ አስተማሪ የሆኑ ስራዎችን እየተቀበሉ ስራ ላይ ቢያውሉ ጥሩ ይሆናል እላለሁ። መልካም አስተማሪም ይሆናል ብዬ አስባለሁ ስራው።
እነ ለሊሳና ሌሎችም መቶ የሚሆኑ የነቀምቴ ከተማ የቀድሞ ተማሪዎች በስተመጨረሻም ሀሳባቸው እውነውንና መኪናውን ገዝተው ለመምህር አቤል ሊያበረክቱ በክተዋል። ስለ ሽልማቱና በወቅቱ ስለነበረው ስሜትም አቶ ለሊሳ ገልጸዋል።
የሸለምነው መኪና በጣም እውነቱን ለመናገር እንደ ለመምህር አቤል የማይመጥንም ቢሆን በወቅቱ ሽልማቱን በሚወስድበት ጊዜ እና በአጋጣሚ ሆኖ ያን ቀን መሄድ አልቻልኩም ነበር። ከዛ ግን ደውሎ ራሱ ሲነግረኝ ከሽልማቱም ከምኑም በላይ እሳቤው በጣም አስደስቶታል። ተማሪዎቹ ሁልጊዜ በምናገኝበት እሱን በምናገኝበት ወቅት የተለያዩ ኦኬሽኖች ላይ የእኛ ማደግ ጥሩ ቦታዎች ላይ መድረስ በጣም ደስ ይለው ነበር እና ሁሌ ያንን ይናገር ነበር እና ሲደውልልኝ የነገረኝም እሱ ነው። የእናንተ ትልልቅ ቦታዎች መድረስ በጣም እያስደሰተኝ ይሄን ደግሞ በማሰባችሁ በጣም ደስ ብሎኛል ብሎ ትልቅ ደስታ እንደነበረው። ሌላው ግን እሱ ያስተማራቸው ተማሪዎች እንደው ምን አለ ሰፋ አድርገን ትልቅ ነገር አድርገን በሆነ የሚል ስሜት ነበራቸው።
መምህር አቤል ቡልቻ በአሁኑ ጊዜ አዲስ አበባ ውስጥ በሚገኝ የግል ትምህርት ቤት ውስጥ እንደሚያስተምሩ ገልጸው ለ38 ዓመታት የሰሩት የመምህርነትን ሙያ ለእርሳቸው ትርጉሙ ምን እንደሆነ ይገልጻሉ።
ማስተማር ለእኔ የደስታ ህይወት ነው። በፍላጎት የምሰራውም ስራ ነው። እዚህ ማስተማር ሙያ ውስጥ ስትቆይ ሌላ ስራ አይታይህም። ምክንያቱም ራስህን በውስጡ ታያለህ። ህብረተሰቡን ማገልገልም ያስደስታል። መጀመሪያ ኢሉ አባቦር ውስጥ ሱጴና ሶዶ በሚባል ቦታ፣ ቀጥሎም ዶክተር ካርል በከፈቱት ሚንሽን ፌር ሚንሽን ትምህርት ቤት አስተምሬያለሁ። ከዚያም መቱ ሰራሁና ወደ ነቀምቴ ሄድኩኝ። ነቀምቴ ውስጥም አሉ በተባሉ ትምህርት ቤቶች ውስጥ ሂሳብ ሳስተምር ቆይቻለሁ።
መምህር አቤል የተማሪዎቻቸውን የሂሳብ ችሎታ ለማሳደግ ያደረጉትን ተግባር ሲገልጹ
ወደ ነቀምቴ ስመጣ ብሔራዊ ፈተና ከወሰዱ 500 ተማሪዎች መካከል ሁለቱ ብቻ ነበሩ በሂሳብ የቀናቸው። ይሄ በጣም ያሳዝናል። ውጤት የሌለው ነገር መስራት ደስ አይልም። በወቅቱ የትምህርት ቤቱ ርዕሰ መምህር የነበሩት አቶ ምሬሳ ይህንን ተረድተው አንተ ወጣት አይደለህም እንዴ? ለምን ተማሪዎቹን በወር 3 ብር እያስከፈልክ አታስተምራቸውም? ለምን አታግዛቸውም አሉኝ። ከዚያም ነቀምቴ ከተማ ኮምፕሬሄንሲቭ ትምህርት ቤት ውስጥ በአንድ ዓመት ከፍተኛ ለውጥ አመጣን። ብሔራዊ ፈተና ከወሰዱት ተማሪዎች 15ቱ በሂሳብ ጥሩ ውጤት አመጡ። በሚቀጥለው ዓመት ደግሞ 30 ተማሪ፣ ከዚያም እስከ 70 ተማሪ በሂሳብ ከፍተኛ ነጥብ ማግኘት ጀመረ። ማህበረሰቡም በመንግስት ትምህርት ቤት ላይ እምነት ማሳደር ጀመረ። ከዚያም ትምህርት ቤት ውስጥ ከማስተምረው ውጪ ቤቴ ውስጥም ጥቁር ሰሌዳና ጥቂት መቀመጫዎችን አስገብቼ ማስተማር ቀጠልኩ። መጀመሪያ 45 ተማሪዎችን ተቀበልኩ። የተማሪዎቹ ቁጥር እየጨመረ ቤቱ አልበቃ አለ። ለረጅም ዓመታት እንደዚህ ሰራን። ከተማ ወጥቶ ከመዝናናት ተማሪዎች ላይ መስራት ህብረተሰቡን ማገዝ ነው።
ተማሪዎቻቸው የደረሱበት ደረጃ ከሁሉም የሚያስደስታቸው መሆኑን የሚናገሩት የ58 ዓመት ጎልማሳ መምህር አቤል ስለ ተማሪዎቻቸው ስኬት የሚሉት አለ።
እኔን ያስደሰተኝ አሁን ተማሪዎች የሸለሙኝ መኪና አይደለም። ልጆቹ አድገው ትልቅ ቦታ መድረሳቸው ይበልጥ ያረካኛል። ይህ በህብረተሰቡና በተማሪዎች መካከል ውድድር በመፍጠር ልጆቹ ዛሬ ተደስተው እኔንም አስደስተውኛል። በነገራችን ላይ በ1985 ዓመተ ምህረት ተማሪዎቼ 2 እና 3 ብር አዋጥተው የቡና ሲኒ ገዝተውልኝ ነበር። ለሰው ትንሽ ሊመስል ይችላል፣ ለኔ ግን ያኔ የተሸለምኩት የቡና ሲኒ አሁን ከተሸለምኩት መኪና ጋር እኩል ናቸው። ተማሪዎቼ አድገው ባለሙያ ሆነው የሌሉበት ቦታ የለም። ብዙ የዩኒቨርሲቲ መምህራን አሉ። በየህክምና ትምህርት ቤቱም የሚሰሩ ብዙ አሉ። ፓይለቶችም አሉ። ይህ በጣም የሚያስደስት ነው።
መምህር አቤል ወደ አዲስ አበባ ከመምጣታቸው በፊት በኢሉ አባቦርና ወለጋ ዞኖች ውስጥ የተለያዩ ቦታዎች ሲያስተምሩ መቆየታቸውን ነግረውናል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮር መልካን ለዘገባው አመሰግናለሁ። እያንዳንዱ ሰው አቤል ቡልቻ መሆን ይችላል። እነ ሌሊሳ አማኑኤልን መሆን ይችላል። በጉብዝናህ ወራት ሀገርህን አገልግል፣ ህዝብህን አገልግል ይላል እኮ ቅዱስ መጽሐፍ። ለአቶ አቤል ቡልቻና ለተማሪዎቻቸው መልካሙን ሁሉ እመኛለሁ።
በኢትዮጵያ ለዓመታት የዘለቀው የፖለቲካ አለመረጋጋት ወደ ግጭት አምርቶ በርካቶች ለሞትና ለስደት መዳረጋቸው በተለይ በሕፃናትና በወጣቶች ላይ የሚያሳድረው ጫና ከፍተኛ በመሆኑ የቅርብ ክትትልና የማማከር አገልግሎት እንደሚያስፈልጋቸው ባለሙያዎች ይናገራሉ። የኢትዮጵያ የሴቶችና ሕፃናት ቢሮ ከተባበሩት መንግሥታት ሴቶች ዩኤን ዊመን ጋር በመተባበር ከሁለት ዓመት በፊት የሜንተርሺፕ ወይም የማነጽና የማማከር ፕሮግራም ጀምሯል። ዩኤን ዊመን በዓለም ሴቶች ጉዳዮች ላይ አተኩሮ የሚሠራ የመንግሥታቱ ድርጅት ተቋም ነው። ወይዘሮ ፍጹም አጥናፍ ወርቅ ኪዳነ ማርያም በዚህ መርሃ ግብር ውስጥ በበጎ ፈቃደኛነት ያገለግላሉ። የሕይወቴ ቅኝት ብለው የሰየሙትን መጽሐፍም አሳትመዋል። የሕይወታቸውን ተሞክሮዎች ያካፍላሉ። በተለይ በፖለቲካ አለመረጋጋት ወቅት ለወጣቶችና ለተማሪዎች የሚሰጥ የሜንተርሺፕ ወይም የማማከር አገልግሎት ምን መምሰል አለበት? ስመኝሽ የቆየ ወይዘሮ ፍጹምን አወያይታለች። ያዳምጡት።
በእንግሊዘኛ ሜንተርሺፕ የምንለው መካሪ ወይም ጠቋሚ የምንለው ሰው በኖር በተለይ ለወጣቶች ምን ማለት ነው?
ሜንተርሺፕ እንግዲህ ምን ማለት ነው መሰለሽ፣ ዋናው ፐርፐዙ ማማከር ነው። በቃ ማማከር፣ አቅጣጫ ማመላከት፣ ልምድን ማጋራት፣ ባለፉበት ህይወት ውስጥ ጥሩ ሰክሰስፉል የሆኑበትን ወይም ደግሞ ስኬታማ የሆኑበትንም ነገር ለሰዎች ለወጣቶች ማማከር፣ ስኬታማ ያልሆኑባቸውን እና ፌል ያደረጉባቸውን ነገሮች ደግሞ ሌሎቹ ስህተቱን እንዳይደግሙት ከእነሱ ስህተት እንዲማሩ ጋይዳንስ መስጠት ወይም ደግሞ አቅጣጫ ማመላከት ማለት ነው ሜንቶርሺፕ ማለት።
እንግዲህ ወጣቶች በተለይ ሜንተርሺፕ ወይም ማማከር አገልግሎት የበለጠ ያስፈልጋቸዋል ይላሉ ባለሙያዎች። እና ለምንድን ነው ወጣቶች የሚያስፈልጋቸው? ምን አይነት ጉዳዮች ናቸውስ መመከር ያለባቸው? ወይም ለምክር የሚነሱ ሀሳቦች ምን አይነት ጉዳዮች ናቸው?
ሜንቶርሺፕ ለወጣቶች በጣም ያስፈልጋል። ለወጣቶችን ብቻ ሳይሆን በአጠቃላይ ለጎልማሶችም ሆነ ለማንኛውም ሰው ሜንቶርሺፕ አገልግሎቱን ለሚፈልጉ ሰዎች በጣም ጠቃሚ ነው። ምክንያቱም አንድ ሰው በህይወቱ ሁሉን ነገር ሊያቅ ወይም ደግሞ ሁሉን ነገር ሊያገኝ አይችልም። ነገር ግን ለወጣቶች በተለይ ደግሞ ብዙ ያላዩቸው ከፊታቸው የተደቀኑባቸው ነገሮች እነሱ የማያዩዋቸው ነገር ግን በድፍረት ብቻ ትክክል ነው ብሎ የሚገቡባቸው ብዙ ነገሮች ይኖሯቸዋል። ለምሳሌ ቴክኖሎጂ ጠቃሚ የሆነውን ያህል ብዙ ደግሞ ዲስትራክት የሚያደርግ ወይም ደግሞ የወጣቶችን ጊዜ የሚወስድ ነገር አለው። ሌሎቹ ደግሞ እንደዚሁ በሱስ የመያዝ ሊሆን ይችላል። ከሱስም ደግሞ የተለያዩ አይነት ሱሶች አሉ። በአሁኑ ሰዓት ወጣቶችን ህይወታቸውን በጣም እያዛቡባቸው አሉ እና ሌላው ግን ሜንቶርሺፕ ግን በስፋት በትምህርታቸው ሊሆን ይችላል። አንዳንድ ልጆች ለምሳሌ የመረጡትን ዩኒቨርሲቲ ገብተው ለምን እንደመረጡ አያውቁም፣ ምን እንደሚመርጡ አያውቁም። ተመርቀው ደግሞ ከወጡ በኋላ ራሱ ምን መስራት እንዳለባቸው አያውቁም። ስለዚህ እንዲህ አይነት ነገር ሲኖር በአብዛኛውን የኛ እገዛ በጣም ያስፈልጋቸዋል።
አሁን አንቺ ካነሳሻቸው ሀሳቦች ጋር በተያያዘ ኢትዮጵያ ያለችበት የፖለቲካ ቀውስ፣ የአለመረጋጋት አለና ወጣቶች በእንደዚህ አይነት ወቅት የተለያዩ ፍርሃት ወይም የወደፊት እጣ ፈንታቸው ላይ ጥርጣሬ የመኖር ሁኔታ ሊፈጠር ይችላልና በእንደዚህ አይነት ወቅት ሜንተር ወይም መካሪ የሚሆን ሰው መኖር ምን ያክል አስፈላጊ ነው ትያለሽ? ምን አይነት ድጋፍስ ይሰጣል?
አሁን ባለው የኢትዮጵያ ነባራዊ ሁኔታ ላይ ስናይ ኦፍኮርስ ወጣቶችም ጎልማሶችም ወይም ትልልቅ ሰዎችም ስጋት ላይ ናቸው። ነገር ግን ትልልቅ ሰዎች ብዙ ጊዜ በህይወታቸው ውስጥ እንዲህ አይነት ነገሮችን አልፈዋቸዋል። በአንደኛው መንግስት፣ ሁለተኛው መንግስት፣ በሶስተኛው መንግስት እያሉ የሚተርኩት ነገር አላቸው። እነኚህ ወጣቶች ደግሞ ምናልባት ገና ምንም ያላዩ ልጆች ስለሆኑ ይህ ነገር በህይወታቸው ውስጥ ቢመጣ የህይወት ፍጻሜ ያለመሆኑን፣ በሀገሪቱ ውስጥ እንዲህ አይነት ነገር ሲከሰት ሊያልፍ እንደሚችል፣ ነገር ግን እነሱ ተረጋግተው ምክረኛ ካልሆነ ምንጭ የሚመጡ ምክሮችንም ሆነ ሀሳቦችን እያዩ እያነበቡ ዲስትራክትድ እንዳይሆኑ እንዳይረበሹ እና ከግባቸው ወይም ደግሞ ከህልማቸው ወደኋላ እንዳያፈገፍጉ እንመክራቸዋለን። ስለዚህ ጥሩ ለእነሱ እያሳዩ ምሳሌ የሚሆኑ ነገሮችን እያነሱ እነሱን ማረጋጋት አሁን ከኛ ይጠበቅብናል። በእርግጥ ሁላችንም ስጋት ሊኖርብን ይችላል። ነገር ግን የእኛ ስጋትና የእነሱ ስጋት ይለያያል። እነሱ ተምሬ ስራ ይዤ አልፎልኝ ብለው በሚያስቡበት ሰዓት እንደዚህ አይነት ነገር ሲረብሻቸው ነገ ጨለማ እንዲሆንባቸው የሚያደርጓቸው ብዙ ነገሮች በዙሪያቸው ውስጥ አሉ። ነገር ግን ነገ ጨለማ እንዳልሆነ፣ ነገ የሚበራ ነገር እንዳለ እኛ ከተሞክሯችን፣ ከአባቶቻችን፣ ከአያቶቻችን ተሞክሮ ካነበብነው፣ ከሰማነው ለእነሱ የመንገር የማረጋጋት ኃላፊነት አለብን ማለት ነው።
እንደዚህ አይነት እገዛ መስጠት የሚችለው ወይንም ደግሞ ወጣቶችን በተለይ አቅጣጫ የመጠቆም አይነት ወይም ሜንተር የመሆን ስራ መስራት የሚችለው ምን አይነት ሰው ነው? የተለየ ሙያ ያስፈልገዋል?
አሁን ለሜንቶርሽፕ ስፔሲፊክ የምትይውን ሙያ የለም። ሜንቶር መሆን የሚችል ሰው ምን አይነት ሰው ነው መሰለሽ? በትምህርት፣ በስራው፣ በህይወቱ በአጠቃላይ በራሱ ወይም በራሷ እዚህ ቦታ መድረስ ፈልጋለሁ ብሎ የደረሰበት ወይም ሊደርስ አሁንም የሚፍጨረጨር ወይም የሚተጋ ሰው ቢሆን ለዛ ከታች ለሚወጣ ወጣት ጠቃሚ ይሆናል። አሁን ለምሳሌ እኔ አመ ሜንቶር ነኝ ብዬ ነው ብዙ ወጣቶችን ሜንቶር እያደረክ ያለሁት። ለምንድን ነው? እኔ በህይወት ዘመኔ ለምሳሌ ብዙ ስኬትና ብዙ ስኬታማ ያልሆነ ህይወት አሳልፌ ነው እዚጋ የደረስኩት። ለስኬቴ ምክንያት የሆነው የራሴ ጥረት፣ ታላላቆችን በማየት ሰዎችን አርአያ በማድረግ በመማር ሰልፍ ዴቨሎፕመንት ላይ በጣም በቃ ራሴ ላይ በደንብ በመስራት ምንም ነገር እንዲሰረኝ እድል ባለመስጠት ነው አሁን የደረስኩበት ደረጃ ላይ የደረስኩት።
ምናልባት ከዚህ ጋር በተያያዘ አንቺም የህይወቴ ቅኝት የተሰኘ የህይወትሽን ተሞክሮ ያካፈልሽበት አንድ መጽሐፍ ጽፈሻል እና ምን አይነት ልምዶችን ነው በዚህ መጽሐፍ ውስጥ ያካፈልሽን? ምናልባት መጽሐፉን ለመጻፍስ ምክንያት የሆነሽ ነገር አለ ወይ?
መጽሐፌን ለመጻፍ እኔ ምክንያት የሆነኝ በህይወቴ በጣም ብዙ ውጣ ውረድን አልፌ አሁን የደረስኩበት ደረጃ ላይ ደርሻለሁ። እዚህ ደረጃ ግን ስደርስ ብዙ ፈተናዎችን እያለፍኩኝ ነው። ለምሳሌ የኔ የስራ ህይወት በጣም ፈተና የነበረበት ነበረ። ቻሌንጅ ሲመጣብኝ እኔ ቻሌንጁ እንዲሰብረኝ እድል አይደለም የምሰጠው። ኦኬ፣ ይሄ የሆነበት ምክንያት ምናልባት ይሄኛው ስለጎደለኝ ነው እልና የጎደለኝን ለማሟላት ነው የምሄደው። ለምሳሌ በሴትነቴ ሊሆን ይችላል ፈተናዎች የሚደርሱብኝ። ያሁሉ ሲሆን ግን እኔ ወደፊት ነው የምጓዘው። ስብር አላልኩም። በቃ በነገርሽ ላይ ድክመቶችን በሙሉ ጽፌያለሁ።
መጽሐፉ አድማጮቻችንም አግኝተው እንደሚያነቡት ተስፋ እናደርጋለን። ምናልባት ግን አሁን እዚህ ላይ ለሚያዳምጡን መጽሐፍ ውስጥ ካካተትሻቸው ምክሮች መካከል በተለይ ወጣቶች ከዚህ ይማራሉ ብለሽ ያሰፈርሽው ምክር ካለ ምናልባት በዛው ብታካፍኝ አንድ ምክር።
እሺ፣ አሁን እኔ መጨረሻ መጽሐፌን የዘጋሁት በምክር ነው። 9 ትልልቅ ምክሮች መክር ያለውኝ እና ከዛ ውስጥ አንዱ ራስን መሆን ነው። አንድ ሰው ራሱን ማወቅ መቻል አለበት። ከራሱ ጋር መታረቅ መስማማት አለበት። አንድ ሰው ከራሱ ጋር ሲታረቅ ከሌሎችም ጋር ይታረቃል፣ ወይም ደግሞ ከሌሎችም ጋር ተግባብቶ መስራት ይችላል። ሌላው ምንድን ነው? ከራሳችን ጋር ስንታረቅ አቅጣጫችንን፣ የምንፈልገውን የህይወታችንን ፐርፐዝ እናገኘዋለን። ሌላው ወጣቶች ከተማሩ በኋላ ሁሉ የሚታያቸው ውጭ ሀገር መሄድ ነው። አገራችን ውስጥ ግን የምንፈልገውን እድገት ሰርተን ተምረን ማግኘት መለወጥ እንችላለን የሚል ምክር መክሬያለሁ። ምክንያቱም እኔ አንዷ ስለሆንኩኝ ማለት ነው። እንደኔ ደግሞ ብዙ ሺዎች አገራቸው ውስጥ ቀርተው ራሳችንንም ለውጠን አገራችንን መለወጥ እንችላለን የሚል ምክር መክሬያለሁ።
እንዳንቺ በርካታ የህይወት ልምዶችን ያካበቱ በስራም በትምህርትም የተለያዩ ደረጃዎች ላይ የደረሱ በርካታ ሰዎች አሉና አሁን አንቺ በሄድሽበት መንገድ ለወጣቶች በምን መልኩ ነው እነዚህን ልምዳቸውን ማካፈል የሚችሉት?
ለሰዎች ማገልገል መጀመሪያ ከውስጥሽ መምጣት አለበት እና ያንን የአገልጋይነት ስሜት ሁሉም ቢኖራቸው ደስ ይለኛል። የግድ ሚዲያ ላይ መውጣት የለባቸውም፣ ትሬነር መሆን የለባቸውም፣ ትምህርት ቤት መክፈት የለባቸውም። ግን ባሉበት እና ባገኙት አጋጣሚ እንደ አንድ ሰው አንድ ወጣትን ወይም ደግሞ ሁለት ወጣትን ሜንቶር ቢያደርግ ትልቅ ለውጥ ነው የሚመጣው። ሌላው ትምህርት ቤቶች፣ ትምህርት ሚኒስቴርም እዚህ ላይ ቢሰራበት፣ ወጣቶችም ስለ ሜንቶርሽፕ እንዲያውቁ ሚዲያዎች ቢሰሩ። እንግዲህ ይሄ ነው ያለኝ ሀሳብ።
በርካታ ህጻናት፣ ተማሪዎች እንዲሁም ወላጆቻቸው በሀገር ደረጃ የተለያዩ ችግሮችን የሚያሳልፉበት ወቅት ነው እና በተለይ ሰላምን ለማምጣት አንድነትን በመፍጠር አኳያ ሜንተር ብለን አሁን ቅድም ያነሳናቸው ወላጆች፣ ትልልቅ ደረጃ የደረሱ ኃላፊዎች ሊሆኑ ይችላሉ። ከእነሱ ምን ይጠበቃል?
ማረጋጋት፣ የማረጋጋት ስራ መስራት ነው። ሰዎች መጀመሪያ ሲረጋጉ ነው የምትመክሪያቸውንም ነገር የሚሰሙት። ሌላው ደግሞ በጦርነቱ አካባቢ ያሉትን ሰዎች ራሱ በምንድን ነው መደገፍ፣ ሜንቶርሺፕ መደገፍ እስከሆነ ድረስ አሁን እነሱ የሚፈልጉት ይሄኛል። የአቅም ድጋፍ ከሆነ አቅማችንን ለነሱ አውጥተን ደግሞ መድረስ በምንችልበት ሁኔታ ለነሱም እየደረሰ፣ ምክንያቱም ሜንቶርሺፕ በባህሪው ባላንስ ማድረግ ወይም ሚዛናዊነት አለው።
ወጣቶች፣ ተማሪዎች፣ ልጆች ለተሻለ ህይወት እንዲበቁ አስፈላጊ ከሆኑ ነገሮች አንዱ በሆነው በሜንተርሺፕ ወይም መካሪ ወይም ጠቋሚ ሰው የመኖር ሀሳብ ላይ ነው የተነጋገር ነው። በጣም ነው የምናመሰግነው።
እኔም በደንብ አድርጌ አመሰግናቸዋለሁ።
አሁን ወደ ቀዳሚው ዝግጅት እንሽጋለን። ሱስና ወጣቶች በኢትዮጵያ የበዙ ማህበራዊና መጣኔ ሀብታዊ እንከኖች መገለጫ እንደሆኑ የሚነገረው ጎጂ ሱሶችና ችግሮቻቸው ኢትዮጵያ ውስጥ ስር እየሰደዱና የሌሎችም ጠንቀኛ ችግሮች ምንጭም እየሆኑ መምጣታቸው ይታያል። ናኮር መልካ አምቦ ላይ አግኝቶ ያነጋገራቸው የነቁ ወጣቶች ዛሬ ገንቢ ጣልቃ ገብነት የሚያስፈልጋቸው አይንና አእምሮን የሚያንኳኩ ይመስላሉ። ከጋቢና ቪኦኤ ጋር ወዳደረጉት ውይይታቸው ልውሰዳችሁ።
በጣም አመሰግናለሁ። በወጣቶች ዙሪያ በዛሬው ዕለት የምንወያይበት ርዕስ ሱስና መዘዙ፣ ወጣት ከሱስ ለመላቀቅ ምን ማድረግ አለበት በሚለው ዙሪያ ነው። አንድ ወጣት ምን አይነት ተጽዕኖ ነው ለሱስ እንዲገባ የሚያደርገው? ከእናንተ መካከልም ደግሞ ከዛ ነገር ተምሮ ለመመለስም ጥረት የሚያደርግ ወጣት ሊኖር ይችላል። እንዴትስ አንድ ወጣት ራሱን ከሱስ ጠብቆ ለዓላማው መብቃት አለበት የሚለውን አጠራርገን ነው የምንወያየው ማለት ነው። በቅድሚያ ከአድማጮች ጋር እንተዋወቃለን። በማስቀጠል እናንተ የትኛውን የሱስ አይነት ነው በአሁኑ ሰዓት እየተገበራችሁ ያላችሁት? ወደዛ ሱስ እንድትገቡ ያደረጋችሁ ነገር ምንድን ነው? መንስኤው ማለት ነው። በሱ እንቀጥላለን ማለት ነው። ወንድሜ ካንተ ልጀምር።
እሺ፣ እኔ ሮባ በቀለ እባላለሁ። አሁን ላይ ግራጁዌት አድርጌ ስራ አጥቼ እየተቀመጥኩ ነው። እኔ አሁን ያለብኝ ሱስ በመጀመሪያ ደረጃ የጫት ሱስ ነው። ከዛ በኋላ ደግሞ ትንሽ አልኮልም እጠቀማለሁ።
እሺ፣ አመሰግናለሁ። ስሜ ጫላ ደጋጋ ይባላል። እኔ አሁን የምጠቀመው ሱስ ጫት፣ የጫት ሱስ ነው ያለብኝ።
ስሜ ወቢ ኩምሳ ይባላለሁ። እኔ በጫት ሱስ እና በሲጋራ ሱስ እንትን ብያለሁ።
እሺ፣ አመሰግናለሁ ሁላችሁንም። እንዴት ወደዚህ መግባት ቻላችሁ? እንድትገቡ ያደረጋችሁ ነገር ምንድን ነው?
እኔ ወደዚህ ሱስ አለም እንደምገባ ያደረገኝ አንደኛ የጓደኛ ግፊት፣ በሁለተኛ ደረጃ ደግሞ የትምህርት ኮንዲሽን የደረሰኝ ዩኒቨርሲቲ ኢንቫይሮመንቱ በቃ ጫት ስለሚዘወተርበት ወደ ሱስ አለም የገባሁት ስፔሻሊ 2008 ዩኒቨርሲቲ ላይ ለማጥናት አሪፍ ነው ካልቃምክ፣ ይሄን ነገር ካልተጠቀምክ መጠጣት ምናምን የሚል የጓደኛ ዶርም ላይ ያሉ ጓደኞቼ ጫና በማድረግ እና ደግሞ እኔም እስቲ ልሞክረው ሊየው በሚለው ወደዚህ አለም ወደ ሱሱ አለም ገባው። በዚህ ነው ማለት ነው አሁን ላይ 6 አመት ማለት ነው።
ጫና እሺ፣ እኔ ወደ ጫት የገባሁት በአንደኛ ተምሬ በዛ ሰዓት ስራ አላገኘሁም። ሁለተኛ ደግሞ ወጣቱ ሄዶ የሚውልበት ቦታ የለውም። ሁለተኛ ላይ ደግሞ ያው ጓደኛ የሚቀሙትን ሰው ውጭ ላይ ያየ እኔም ልሞክሮ በሚለው ተደብቀም አንድ ሁለት እያደረግ በዛ ሱስን እንደዚህ ነው የገባሁበት ማለት ነው። 7 አመት ቀም ያለው
ወቢ
ያው ይህን ሱስ የጀመርኩት ወደ 5 አመት ምናምን ሆኖኛል። ወደዚህ ሱስ የገባሁት ያው እንደ ቀልድ እኔም ለሞከረው በሚለው ቀስ በቀስ ወደዚህ ሱስ በመላመድ ባጃጅም ነዳ ነበር። ከዛ በኋላ ስራ ማጣው በዛ ባጃጅም ተባረርኩ። በዛው ነው ወደዚህ ሱስ ገባሁት። ያው ስራ አጥነቱም እንግዲህ ወደዚህ አገፋፍቶ አስገብቶኛል። አሁን እንግዲህ ያው ከዚህ ለመውጣት ጥረት እያረኩ ነው።
የትኛውን ነው የጀመርከው ቅድሚያ? ሲጋራ ነው ወይስ ጫትን?
በፊት የጀመርኩት ሲጋራ ነበር። ቀስ በቀስ አሁን ጫቱንም እንትን ማለት ጀመርኩ። በዛው ነው ወደ ሱስ የገባሁት።
ቀደም እንደነገራችሁኝ በመግቢያው ላይ ከዚህ ሱስ ለመውጣት ጥረት እያደረጋችሁ መሆኑን ነግራችሁኛል። በመጠኑም ቢሆን የቀነሳችሁት ነገርም እንዳለ እንዲሁ ነግራችሁኛል እና እዚህ አካባቢ ማለትም እናንተ የምትኖሩበት አካባቢ ላይ በአምቦ ከተማ ማለቴ ነው እንደናንተ ያለ ወጣት ወደ ሱስ እንዲገባ የሚገፋፉት ምንድን ናቸው? ምንድን ነው ያስተዋላችሁት? ወደዛስ እንዲገቡ ያደረጋቸው ምክንያት ምንድን ነው ብላችሁ ታስባላችሁ? እነዛ ምክንያቶች በቂ ናቸው ወይ ወደ ሱስ ለመግባት? ከሮባን ጀምራለን።
እንደኛ እንደ አምቦ ከተማ ካየን፣ አንደኛ ወጣቱ ለምንድን ነው ወደ ሱስ አለም የሚገባው ካለን፣ መዋያ ካጣ፣ ሁለተኛ የጓደኛ ግፊት፣ ሶስተኛ ትምህርት ቤቶች በስርዓት የፋሚሊ ጉዳይ ቤዝ ሆኖ ምክር ከማጣት፣ የሳይኮሎጂ ብስለት ከማጣት እና ደግሞ ሱስ ምን እንደሆነ የሚለውን በደንብ ካለማወቅ የተነሳ ብዙ ወጣቶች ወደዛ አለም ሄዳሉ። እናም ደግሞ ስልጣኔ የሚባለውን ደረጃ በዛ ማሰብ፣ በሱስ ብቻ ማሰብ ግን አለማችን ካለችበት ነባራዊ ሁኔታ ካለመረዳት እና ደግሞ በ21ኛ ሴንቸሪ የሚሆነውን ነገር ካለማወቅ የተነሳ እኛ ከተማ ወጣቶች በሱስ አለም ውስጥ ሲዘፈቁ ሲገቡ አይ አይቼ እወጣለሁ በማለት በቀላል ሁኔታ በዛ በሱስ ተይዞ ህይወታቸውን እስከ ማጣት፣ ቤተሰባቸውን እስከ መረበሽ፣ ለብዙ በቃ ለአልባሌ ለጎዳና ይደርሳሉ ማለት ነው።
በምኖርበት በአምቦ ከተማ ውስጥ አንደኛ ወጣት ወደዚህ እንዲገባ የሚያደርግበት ሰበብ አንዱ አንደኛው ፋሚሊ ልጁን በስርዓት አለመቆጣጠር፣ ኮንትሮል አለማድረግ፣ ሁለተኛ ላይ ደግሞ ተምሮ ስራ አጥነት በሱ ንዴት ይገባል። አሁን እዛ ጋር ወጣቱ የሚውልበት ቦታ የሚዝናናበት ቦታ እንኳን ወይ ደግሞ ሄዶ ጭንቅላቱን እንኳን የሚያድስበት ቦታ ያሰበውን እንኳን ወይ የተመኘውን ነገር እንኳን መስራት የሚሆን እሱን እንኳን በቂ ያለመሆኑ ነው። ወቢ
ሱስ አይመስልም። በመጀመሪያ ደረጃ ወደዚህ ነገር ሲገቡ ወጣቶች ቀስ በቀስ ደግሞ ይህን ሱስ እየተላመዱ በመሄድ ሌላ ጓደኛም ማፍራት አለ። ጓደኛ ደግሞ አንዱ ጥሩ አለ፣ መጥፎም አለ። ያ መጥፎ ጓደኛ ወደዚህ ሱስ የሚገፋፋ አለ። ያው እንግዲህ ሱስ አይዘኝም በሚለው አንዳንዱ በሂደት ወደዚህ ይገባል። በሁለተኛ ደረጃ ደግሞ ወደዚህ የሚያስገባው የስራ አጥነትና ተስፋ መቁረጥ፣ የተስፋ መቁረጥም ወደዚህ ሱስ የሚያጠናክርና ይህን ሱስ የሚያላምድ ነው። አንዳንዱ በንዴትም የሚገባ አለ። ግን ሱስ ማለት በባህሪው በሂደት እየተላመደ በመሄድ ተስፋን እያጨለመ የሚሄድ ባህሪ ነው ያለው።
ያም በወጣት የት ነው የሚውለው? ጓደኞቹ የት ነው የሚውሉት? ጓደኞቻችሁ ሱስ የሚያበረታቱ ነገሮች ምን ያህል ናቸው? ምን ምንድን ናቸው?
አንደኛ በዚህ በእኛ ከተማ ወጣቶች የሚያዘወትሩበት ኤሪያ የለም። ያ አለመኖሩ ደግሞ ድብርትን 24 ሰዓት ከቤተሰብ ጋር ተቀመጥ ማለት ለነዛ ወጣቶችም የሳይኮ የብዙ ጫና ነው የሚውሉበት። የጫት ቤቶች፣ እነዚህ የሽሻ ቤቶች ተደብቆ በየአንዳንድ በግሪን ኤሪያ ጫካ በሆኑበት ቦታ እንደዚህ አይነት ኤሪያዎች ቦታ ላይ ነው የሚውሉት በአብዛኛው። ያ ደግሞ እየተስፋፋ መጥቷል። አምራቹ ኃይል እና ደግሞ እቺን ሀገር ይረከባል የምንለው እኛም በዛ ቦታ መገኘታችንን ነው ያስተዋልኩት።
ምን ያህል ደስተኞች ናችሁ አሁን በምታደርጉት ነገር? አሁን ገንዘቡን ከየት ነው የምታገኙት? ገንዘቡን ብታጡ ምንድን ነው የምታደርጉት?
ያው ሱስ የሆነ በዛ ሰዓት ደስ ሊል ይችላል፣ ግን ደግሞ ልክ ብር ስናጣ መናደድ፣ ከሰው ጋር አለመግባባት፣ መነጫነጭ ነው ማሳየው ማለት ነው። እኔ በበኩሌ ግን ምንም ብዙ ደስተኝነቱ ያስደስታል ብዬ አልወስድም። እኔ ግዴታ ስለሆነብን ነው እንጂ ማለት ነው። ሲጀመር እኛ ስራ አጥ በመሆናችን ሰው ላይ ተደግፈን ነው ህይወታችንን የምንመራው ስለሆነ ቤተሰብ የሻይ ብሎ ከሚሰጠን፣ ካልሰጡን ደግሞ ከእነሱ በመስረቅ እና ደግሞ ከአካባቢያችን ዘመዶች ምናምን በመቀበል አንዳንድ እቃዎችንም በመሸጥ ነው ሱሳችን የምናራምዱ።
ጫላ
በማረጎ ነገር ደስተኛ አይደለም እኔ አባበኩሌ ማለት ነው። ለምን ሱስ እንደ ጎዳኝ ስለማቅ ኢቭን ስራ እንኳን አስጠልቶኝ ከቤተሰብ ጋር እንኳን አለመግባባት የባሪ ለውጥ አምጥቶብኛል። ከዛ የበለጠ ደግሞ በኢኮኖሚ በብር አሁን ለምሳሌ እኔ ብር ሳጣ ኢቭን መናገር ሁላ ማለት ነው ከሰው ጋር ልግባባ ደግሞ ያ ሳጣ ደግሞ እጂ ወደ ምድር ነው የምገባው ፋውል መስራት ማለት ነው የሆነ ጥፋት አጠፋል የሚተቃን ከሆነ እሱን እንኳን በድብቅ ሽጬ እንደ ዘረፋ ነገር ያለ ነገር ትናንሽ ነገሮች ነው ለጠቅሜ ያን ሱስ አረግበታለሁ ማለት ነው። ይሄን አይደል ጎርቶኛል ማለት ነው።
ወቢ ያው ወደዚህ ሱስ ስገባ በመጀመሪያ ደረጃ ለጊዜያዊ ደስታ ሊሰጥ ይችላል። ጊዜያዊ ደስታ ደግሞ የትም አያደርስም። የገንዘብ ምንጭ እንኳን ከቤት ጀምሮ ከተለያዩ አካባቢ ገንዘብ ማስፋት ነው እንጂ በዚህ ሱስ ምንም የወደፊት ተስፋ ምንም የምናይበት ነገር የለም። ኋላ ቀርነትና እኩያ በታች የሚያደርግ ነገር ነው ሱስ እንጂ ያው ጊዜያዊ ደስታ የሚሰጥ ነገር ነው እንጂ ዘለቄታዊ ነገር የለውም ለህይወታችንም ሆነ ለኛ።
ምን አሳጥቶኛል ትላለህ?
በመጀመሪያ ደረጃ በፊት ከሰው ጋር እንኳን የመግባባት ችሎታዬ በጣም ጥሩ ነው። ከቤተሰብ ጋር ጀምሮ ከአካባቢ ጋር ጀምሮ ወደዚህ ሱስ ከገባ በኋላ ጀምሮ ያው ኮንፊደንስ የማጣት የተለያዩ ባህሪዎች ራሴ ላይ አይቻለሁ። እኔም ከአካባቢ ሰው ጋር የሆነ በቃ በምገኝበት ቦታ ያለመገኘት እንዲህ አይነት ህይወት ውስጥ አስገብቶኛል።
እኔ አንደኛ ከሳይኮሎጂ ጫና ብዙ ነገር በፊት የሆነ ኮንፊደንስ ኖሮኝ እንደማንም ሰው ፊት ለፊት ቆሜ የማውራት መፍትሄን የመጠየቅ ያን ኮንፊደንሴን ሳጥቶኛል። ሁለተኛ ደግሞ ስራ ለመስራት ብፈልግ ያ የሱሴ ሰዓት ከደረሰ ስራውን መተው ነገ ይደርሳል በማለት ጊዜን በማቃጠል ስፖርት ከመውደድ እመኛለሁ ስፖርት ለመስራት ግን ያን አቅሙን ሞራሉን ከውስጤ አሳጥቶኛል።
ወደዚህ ፕሮግራም ስንመጣ ይህንን ሱስ ለማቆም ጥረት እያደረጋችሁ መሆናችሁን ነግራችሁኛል እና ምን አይነት ጥረት ነው እያደረጋችሁ ያላችሁት? ምን ቢደረግ አንድ ወጣት አንድ ታዳጊ ወደዚህ ህይወት እንዳይገባ ማድረግ ይቻላል? እንዴት መከላከል ይቻላል? የገባን ሰውስ ከህይወታችሁ ተነስተታችሁ እንዴት ሊወጣ እንደሚችልም እንዲሁ ምክር ሐሳብ እንድታቀርቡ ነው። ከጫላ ጀምራለሁ።
አሁን እኔ ከዚህ ሱስ ውስጥ ለመላቀቅ ጥረት እያደረኩ ነው። ለምሳሌ አሁን ድሮ ቀኑን ሙሉ አሁን በቃ ሁሌ ነው መቀመው። ከዛ በኋላ ከቃምኩ በኋላ ደግሞ መጠጣለሁ። አሁን ግን ሙሉ በሙሉ ማቆም ትንሽ ሊከብደኝም በሳምንት 2 ቀን አድርጌዋለሁ። መጠጡም ደግሞ ጭራሽ ራሱ ትቼዋለሁ ማለት ነው። አሁን በዚህ ባለውበት ጥረት እያደረኩ ነው ያለሁት ማለት ነው። በቃ ድሮ አሁን ስራ ግዴታውን ስራ እኔም ፈልጎ ቤት የሚመጣ ይመስለኝ ነበር ማለት ነው ድሮ። አሁን ግን በቃ ከዚህ መላቀቅ ጥረት እያደረኩ ስራ ራሱ ያገኘሁትን ስራ መስራት በአለኝ ሙያ ሰዓቴን ሁላ በዛ ሰዓት ላይ እያሳለፍ ዴሊ በቃ እዛ ጫት ቤት ምናምን ሳልውል እንደዚህ ጥረት እያደረኩ ነው ማለት ነው።
ያው ከዚህ ሱስ ለመውጣት በመጀመሪያ ደረጃ ቁርጠኝነት ይጠይቃል።
አንተ ምን እያደረክ ነው?
ያው እኔም ከዚህ ሱስ ለመውጣት በጣም የራሴን ጥረት እያደረኩ ነው፣ ራሴንም በማሳመን በመጀመሪያ ደረጃ አሁን ድሮ ያልባሌ በጣም ነው የምጠቀመው የነበረው። አሁን ቀስ በቀስ ከዚህ ሱስም ለመውጣት ጥረት እያደረኩ ነው። በፊት ዴሊ ነው የምቅመው፣ ዴሊ ነው ማጨሰው። አሁን በትንሹም ቢሆን እየቀነስኩ ነው ያለሁት። ከዚህ ሱስም ለመላቀቅ የራሴን ጥረት ራሴን በማሳመን እየጣርኩ እገኛለሁ። ለወጣቶችም አስተላልፈው የሆነ ነገር በቃ ተስፋ በመቁረጥ የተለያዩ ቦታ በሰዎች ጋር በመዋል ወደዚህ ሱስ ቀስ በቀስ ስለምንገባ ሱስ ማለት በመጀመሪያ ደረጃ እንደ ቀልድ የሚጀመርና በኋላም ሕይወትን የሚያመሰቃቅል ባህሪ ያለው ነው። ለዚህም ወጣቶች ከዚህ በመማር ቀስ በቀስ ሱስ ውስጥም ያሉ ሰዎች ራሳቸውን በማሳመን መውጣት ይችላሉ። ያልጀመሩ ወጣቶች ከኛ በመማር ወደዚህ ነገር ውስጥ እንዳትገቡ የሚል የራሴን መልእክት አስተላልፋለሁ። እናም የሱስ ትርፍ ህይወትን ማመሰቃቀል፣ ኋላ ቀርነት፣ ከእኩያ መቅረትን ነው እንጂ ምንም ጊዜያዊ ተስፋ የሚሰጥ ነው። ለዚህም ወጣቶች ወደ ሱስ መግባት የለባቸውም የሚል መልእክት አለኝ።
እኔ ይህን ሱሱን ለመተው ብዙ ጥረት እያደረኩ ነው። በመጀመሪያ ሰዓቴን ማስተካከል ላይ ነው እየሰራ ያለሁት። በአንድ ቀን 24 ሰዓት አለው። ከ24 ሰዓት ውስጥ ደግሞ 12 ሰዓትን በእንቅልፍ እንትን ብል 12 ሰዓት የቀሩትን ደግሞ ያን አከፋፍዬ ቤተሰቤን በስራ የማገዝ ቤት ውስጥ ስራ ካለ መስራት ፊልሞችን በማየት ለምን ጊዜ ደግሞ ምንም ማንሰራ ካልሆነ ይደብራል። ሲደብር ነው ያ ሱሱራሉ ትዝ የሚለን። አሁን ግን በፊልም ቤተሰብ በማገዝ እና ደግሞ መጽሐፍ በማንበብ ጊዜን ለማሳለፍ እየጣርኩ ነው ማለት ነው። እኔ ለወጣቶች መመክረው ሱስ ማለት ማወቅ አይደለም፣ እርድና አይደለም። እኛ ደግሞ አሁን ላይ ያለን ወጣቶች ሁሉም ነገር ኮምፒቲሽን በሆነበት ዘመን ውድድር ነው። ያው የሚወዳደር ይቀጥላል። የራሱን ሰዓት ግን ማኔጅ አርግቶ ማይቀጥል ሰው ደግሞ ራሱንም ቤተሰቡንም ሀገሩንም ስለሚጎዳ ከሱስ ዓለም ወጣቶች በመራቅ መልካምነትን ሰርተን ለቤተሰባችንም ለሀገራችንም መሆን ስለምንችል ጓደኛ ደግሞ እንደዚህ እንትን የሚል ካለ በመመካከር ግልጽ የሆነ ነገር በመናገር መመለስ ሁላችንም ትምህርት እየሰጠን እና ቤተሰባችንን የሚለንን ካዳመጠን ትልቅ ቦታ እንደርሳለን እላለሁ።
ከቤተሰብ ከማህበረሰቡ ከመንግስት ምን ይጠበቃል?
ወጣቱ ወደ ሱስ እንዳይገባ ማድረግ ያለበትን ነገር አንደኛ ወጣቱ ስራ እድል ማለት ነው። አሁን ስራ ሲባል አንዳንድ ሰው ቢሮ ብቻ ወይ የሆነ የመንግስት ስራ ብቻ ይመስለዋል። ያ ስራ ራሱ ሞልቶ መታየት አለበት ማለት ነው በሀገሪቱ ላይ ማለት ነው። ወጣቱ ወደ ሱስ እንዳይገባ ለምን እዚህ ጋር ወጣት ግቢ ዩኒቨርሲቲ ጨርሶ ይመረቃል፣ ኮሌጅ ጨርሶ ይመረቃል። ከዛ በኋላ ግን ወደ ስራ ሊፈልግ ሲመጣ ስራ በቃ እድሉ የለውም። ለምን የሆነ ስራ እንኳን ቢወጣው የአንድ ሰው የሁለት ሰው ነው ቢወጣው። ያ ነገር ደግሞ እዛው በውስጥ አውቂነት የሚያልቅ ነገር አለ። ወጣቱ ብዙ ንዴት ይዞ ሀገሪቱ ላይ ያለውን ነገር መንግስት በሰፊው ወጣቱ የስራ እድል ፈጥርለት ከመንግስት እና ሁለተኛ ደግሞ የሆነ በቃ አንድ አሁን ለምሳሌ በአካባቢያችን በአምቦ ከተማ ወጥተህ እንኳን የምትውልበት ቦታ የሆነ ሰርተህ እንኳን ገብተህ ተደስተህ እንኳን የሆነ ነገር የምታደርገው አሁን በጣም ጠባብ ነው ማለት ነው።
ያው ቤተሰብ በመጀመሪያ ደረጃ ልጆቹ የት ይውላሉ፣ የት እስከ ማን ጋር ይውላሉ በሚለው ልጆቻቸውን መቆጣጠር እና የት እንደሚውሉ መከታተል አለባቸው። በሁለተኛ ደረጃ ቤተሰብ ለልጁ የስራ እድል መፍጠር አለበት በተቻለው መጠን። መንግስትም ደግሞ በተቻለው መጠን ማዘውተሪያ ቦታ የተለያዩ በቃ የስራ እድል ፈጠራ የሚሰጥ በመደራጀትም በተለያዩ ሁኔታዎች ወጣቶች ወደዚህ ሱስ እንዳይገቡና ትውልዱ ተስፋ እንዳይቆርጥ እና ተስፋ እንዲታየው መንግስትም የራሱ ድርሻ አለበት፣ ቤተሰብም የራሱ ድርሻ አለበት። ወጣቱም በመጀመሪያ ወደዚህ ሱስ ያለመግባት ነው። በሁለተኛ ደረጃ ደግሞ ከገባ ደግሞ ከዚህ ሱስ ለመላቀቅ የራሱ ቁርጠኝነት እና ስለ ልቦናዊ ራሱን በማሳመን ከዚህ ሁኔታ መውጣት ይችላል።
ከቤተሰብ ሊጀምር ከቤተሰብ የሚጠበቀው ግዴታ አለ። ያ ግዴታ ደግሞ ልጁን በአግባቡ የት ነው የሚውለው፣ የት ነው እንቅስቃሴው፣ ምን አይነት ነው እና ደግሞ ግልጽ ውይይት በልጆቻቸውና በቤተሰብ መሀል ሊኖር ይገባል። የልጁን ፍላጎት በአቅማቸው የመመለስ ግዴታ አለባቸው ማለት ነው። ከዛ ውጪ ልጄ እንዲህ ነው ሱስ አለበት ምናምን ብሎ ከማውራት ከማግለል፣ ህብረተሰቡም ደግሞ የአካባቢው ህብረተሰብም ከማግለል በፖዘቲቭ መልኩ አይቶ ወደ መልካም መመለስ፣ መምከር፣ ወደ እምነት ቤት መውሰድ፣ ከዛ መልካምነትን መማር ማስቻል ነው ያለበት። በመንግስት ደረጃ ሲስተምን ሊድ የሚያደርገው መንግስት ስለሆነ አንደኛ ትውልድ ላይ ነው መስራት ያለበት። ፕሮጀክት ብሎኬት መደርደር ወይ መንገድ መስራት ከሱ በፊት ትውልድ ሲኖር ነው ሁሉም ነገር የሚኖረው። ምንም ድርድር ውስጥ የማይገባው የሰው ልጅ ህይወት ነው። የሰው ልጅ ህይወት ደግሞ መቀጠል የሚችለው ሰላም ካለ ነው። በሱስ ያልተያዘ ዜጋ መፍጠር ከቻልን ሁሉም ነገር ሊመጣ ይችላል። ግን ያን ካልፈጠርን በከተማው ላይ ውንብድና፣ ትላልቅ ወንጀሎች በዛው ልክ ሊስፋፋ ስለሚችል መንግስት ከየትኛውም ፕሮጀክት በላይ የወጣትን ማዕከል ማስፋፋት፣ ወጣት የሚውልበትን የጌም ዞኖችን አስፋፍቶ የሱስ እና አልባሌ ቦታዎችን በህግና በደንብ መሰረት በማድረግ እየተከታተለ እርምጃ እየወሰደ ያን ነገር ማጥበብ ከቻለ ይሄ የምንለው ነገር ባይጠፋም በብዛት ሊቀንስ ይችላል ብዬ ነው ማምነው።
ወጣት ሮባ፣ ጫላ፣ ወቢ ሶስታችሁም በሱስና መዘዙ ዙሪያ ተወያይታችሁ ለወጣቶች ሐሳባችሁን የተሰማችሁን ነገር ስለደረሳችሁ በጣም አመሰግናለሁ። በጋቢና ቪኦኤ ስም ሌላ ጊዜ እንዲው ደግሞ ተመልሰን ጥረት ላይ እንዳላችሁ ነግራችሁኛል ወይ ሱሱ ከቆመ በኋላ እንዲሁ እንዴት ከዛ ነገር እንደተላቀቃችሁ ለሌሎች ወጣቶች መልእክት እንድታስተላልፉ እንደምጋብዛችሁ ባለሙሉ ተስፋ ነኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ ወጣቶቹን። ናክበርግት በዚህ የነቁና ጠንካራ የአምቦ ወጣቶች ውይይት ውስጥ የሰማችሁት እጅግ የሰፋውንና ክፋቱ ባይተናነስም ቀለል ያለውን በሱስ የመጠመድና የመዘዞቹን አነስተኛ ክፍል ነው። ጎጂ ሱሶችና ችግሮቻቸው ከዚህም እጅግ የጠለቁና የሰፉ የህብረተሰብና የትውልድ ጠንቆች መሆናቸውን ባለሙያዎች ይናገራሉ። እነዚህን ባለሙያዎችንና ሌሎችም የህብረተሰብ ክፍሎችን የሚያካትት ውይይታችን በሌሎች ዝግጅቶችም ይቀጥላል።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ጽዮን ግርማና በሁሉም ስፍራ ባሉ መላ ባልደረቦች ስም የምሰናበታችሁ ሰሎሞን አባተ ነኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሰላም ጤና ይስጥልኝ። በደህና አደሩ።